ይህ የአሜሪካ ድምጽ ነው። በ19 በ22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። እዚህ ዋሽንግተን ዲሲ ላይ ትላንት የተጀመረው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ዛሬ ሁለተኛ ቀኑን ይዟል። ከጉባኤው ትይዩ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተወያይተዋል። የጉባኤውን የዛሬ ውሎና ከስፍራው የሚገኙ ዘጋቢዎቻችን ጋር በቀጥታ የምናደርጋቸው ምልልሶች የሰዓቱን ዓለም ዜና ተከትለው በዕለቱ አብይ ርዕስ በተከታታይ ይቀርባሉ። ረቡዕ ታህሳስ 5 2015 ዓ ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቅንብሩ፣ ቢል አንድራዴ ደግሞ በቴክኒክ ምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታየ ነኝ። ትናንት ማክሰኞ ዋሽንግተን ዲሲ ላይ የተከፈተው የዩኤስ አፍሪካ የመሪዎች ጉባኤ ዛሬም ቀጥሏል። የዛሬው አጀንዳ የዩኤስ አፍሪካ ንግድ ሲሆን የሁለቱን ወገኖች የንግድና ኢንቨስትመንት አጋርነት በማጎልበት አፍሪካ በዓለም ኢኮኖሚ ያላትን ሚና ማጠናከር ስለሚቻልበት መንገድ ይመክራል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከጥቂት ጊዜ በኋላ ለጉባኤተኞቹ ንግግር ያደርጋሉ። ትናንት ጉባኤው በተለያዩ አጀንዳዎች ላይ ሲመክር ውሏል። የከባቢ አየር ለውጥን ስለመቋቋም፣ ሰላምና ጸጥታ እንዲሁም አስተዳደር ከተወያየባቸው ጉዳዮች ጥቂቶቹ ነበሩ። የአፍሪካ ወጣቶችንና የዳያስፖራን ሚና በተመለከተም በልዩ መድረክ ውይይት ተደርጓል። በስፍራው የሚገኙት ዘጋቢዎቻችን የጉባኤውን ውሎ የተመለከቱ ዘገባዎችን በመጽሔት ክፍለ ጊዜ ያደርሱናል። ኢንስታግራምን፣ ፌስቡክንና ዋትሳፕን የሚያስተዳድረው ሜታ ኩባንያ በኢትዮጵያ ጥቃት የሚያነሳሱ የጥላቻ መልእክቶች በገጹ ላይ እንዲሰራጭ በማድረግ ደም አፋሳሽ የሆነውን የእርስ በርስ ጦርነት እንዲባባስ አድርጓል ተብሎ ክስ ተመሰረተበት። ትናንት ኬንያ ውስጥ ክሱን የመሰረቱት ሁለት ኢትዮጵያውያን ተመራማሪዎችና ካቲባ ኢንስቲትዩት የተባለው የኬንያ የመብቶች ተቋም መሆኑን ሮይተርስ ዘግቧል። ከሳሾቹ ሜታ ኩባንያ ፌስቡክ ላይ በወጡ መልእክቶች ሳቢያ ጥቃት ለደረሰባቸው ሰለባዎች ካሳ የሚውል $2 ቢሊዮን እንዲመድብ ጠይቀዋል። ፌስቡክ በገጹ ላይ የሚሰራጩ መልእክቶችን በኢትዮጵያ ጥቃት እንዲጨምር አባብሷል የሚል ክስ የቀረበበት ድርጅቱ ከክስ መስራቾቹ አንዱ አባቱ ከመገደላቸው አስቀድሞ እንዲህ ያሉ ይዘቶች ያሏቸው ብዙ መልእክቶች ፌስቡክ ላይ ሲስተጋቡ እንደነበረ አመልክቷል። በተጨማሪም ፌስቡክ አደገኛ መልእክቶችን ለመለየት የሚያስችሉ አልጎሪዝሞችን ወይም የአሰራር ስርዓት ቀመሮችን በሚመለከት ለሰራተኞቹ በቂ ስልጠና ባለመስጠትና ናይሮቢ የሚገኘው የመልእክቶች ይዘት ቁጥጥር ማዕከሉ ለሚከታተላቸው ቋንቋዎች በቂ ሰራተኛ ባለመቅጠርም ክስ ቀርቦበታል። ጥቃት የሚቀሰቅሱ መልእክቶችን የሚያወርዱ አስቸኳይ እርምጃዎች እንዲወስድና ለናይሮቢው የይዘት ቁጥጥር ማዕከሉ ተጨማሪ ባለሙያዎችን እንዲቀጥር በፍርድ ቤት ትዕዛዝ እንዲሰጥ ክስ መስራቾቹ ጠይቀዋል። የሜታ ኩባንያ ቃል አቀባይ ኤሪን ማክፓይል በበኩላቸው የጥላቻ ንግግርና ጥቃት መቀስቀስ ፌስቡክ እና ኢንስታግራም በሚመሩባቸው ደንቦች ተቀባይነት የለውም ብለዋል። እንዲህ አይነት ይዘት ያላቸውን መልእክቶች የሚያስወግዱ ባለሙያዎችና ቴክኖሎጂ ላይ ኩባንያችን መጠነ ሰፊ መዋለ ነዋይ እያፈሰሰ ነው ያሉት የሜታ ቃል አቀባይ የምንቀጥረው ስለ ሀገሩ የሚያውቁ ባለሙያዎችን ነው ብለዋል። ኢትዮጵያ ውስጥ በስፋት በሚነገሩ ቋንቋዎች የሚወጡ የፌስቡክን ደንቦች የሚጥሱ ይዘቶችን ተከታትሎ የማስወገድ አቅማችንን ለማሳደግ ጥረታችንን እንቀጥላለን ሲሉም አክለዋል። ኢትዮጵያ ውስጥ ግጭት የሚያባብሱ ይዘቶች ያሏቸው መልእክቶችን ለማሰራጨት ፌስቡክ እና ኢንስታግራም እንዴት ጥቅም ላይ እንደዋሉ ምርመራ እንዲካሄድ ባለፈው አመት የሜታ ነጻ ተቆጣጣሪ ቦርድ ምክረ ሐሳብ አቅርቦ እንደነበረ ይታወሳል። በአውሮፓውያኑ የቀን አቆጣጠር በ2021 ዓመተ ምህረት ጥቅምት ወር ላይ ከከሳሾቹ አንዱ የሆኑት የአብርሃም ማዕረግ አባት ብሔር ላይ ያነጣጠረ ስድብና ዘለፋ የያዘ ጽሑፍ ተሰራጭቶባቸው እንደነበርና ከጽሑፉም ጋር አድራሻቸው ተያይዞ ይገደሉ የሚል ጥሪም ቀርቦበት እንደነበረ በክሱ ዶሴ ተዘርዝሯል። አብርሃም ለፌስቡክ አቤቱታ ቢያቀርቡም ኩባንያው መልእክቶቹን ፈጥኖ ለማስወገድ ፈቃደኛ እንዳልነበረና አንዳንዶቹን መልእክቶች ፈጽሞ እንዳላስወገዳቸው በቀረበው ክስ ላይ ተዘርዝሯል። ዩናይትድ ስቴትስ በኢትዮጵያ ደቡብ ኦሞ ዞን በ8.7 ሚሊዮን ዶላር አዲስ ፕሮጀክት አስጀምራለች። የኦሞ ሸለቆ የብዝሃ ሕይወትና የማህበረሰብ ማጎልበቻ በሚል ስያሜ የተወጠነው አዲስ ፕሮጀክት የተከፈተው በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID አማካይነት መሆኑ ታውቋል። ፕሮጀክቱ በቀጣዮቹ 5 ዓመታት በታችኛው የኦሞ ዞን ብዝሃ ሕይወትን፣ የማህበረሰብን የኑሮ መተዳደሪያ እንዲሁም የሰባዊ መብቶችን ከበሬታ ለማሻሻል እንደሚሰራ ተመልክቷል። ስራው በአካባቢው አስተዳደርና በኦሞ ብሔራዊ ፓርክና ማጎ ብሔራዊ ፓርክ መካከል ከሚኖረው ማህበረሰብ ጋር በአጋርነት እንደሚከናወን የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ በኢራን በተሰሩ ድሮኖች ኪቭ ከተማ ላይ ባካሄደችው ጥቃት የመንግስት ህንጻዎች ላይ ጉዳት ማድረሷን የዩክሬን ባለስልጣናት ገለጹ። የመዲናዋ ከንቲባ ቪታሊ ክሊችኮ በሰጡት መግለጫ በማዕከላዊ ኪቭ ፍንዳታዎች መድረሳቸውን ገልጸዋል። በሰው ላይ ስለደረሰ ጉዳት ለጊዜው በግልጽ የተነገረ ነገር የለም። የዩክሬን የጦር ኃይል 13 ኢራን ሰር ሻሂድ ድሮኖችን መትቶ መጣሉን ተናግሯል። ይህ በዚህ እንዳለ የዩክሬን ፕሬዚደንት ዘለንስኪ ጽህፈት ቤት ሹም እንዳስታወቁት ዩክሬን እና ሩሲያ የእስረኛ ልውውጥ አካሂደዋል። በእስረኛ ልውውጡ ምስራቅ ዶኔትስክ እና ሉሃንስክ ውስጥ ሲዋጉ የተማረኩ 64 የዩክሬን ወታደሮች መለቀቃቸው ታውቋል። በልውውጡ ከተለቀቁት መካከል አንድ የዩናይትድ ስቴትስ ዜጋም እንደሚገኝበት ነው ባለስልጣኑ ያመለከቱት። ይህ በዚህ እንዳለ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በመጪው የፈረንጆች ገና ወይም ክርስመስ ዋዜማ ዩክሬናውያንን እናስብ ሲሉ ተማጽኖ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ለመጪው የክርስመስ ወይም የፈረንጆች ገና በዓል የምናውለውን ወጪ በመቀነስ ገንዘቡን ለዩክሬናውያን መርጃ እናውለው ሲሉ ነው ተማጽኖ ያሰሙት። በቫቲካን ለምዕመናን ባቀረቡት ተማጽኖ ዩክሬናውያን በረሃብና በብርድ እየተሰቃዩ ነው፣ በሐኪም እጦትም እየሞቱ ነው፣ ገናን ስናከብር እናስባቸው ብለዋል። ዩናይትድ ስቴትስ ለሩሲያ የጦር ኃይል የሚውል የተራቀቀ ቴክኖሎጂና መሳሪያ በመሰብሰብ የተወነጀሉ 7 ሰዎችን ከሳለች። የዩናይትድ ስቴትስ አቃቤ ሕግ በ5 ሩሲያውያንና 2 አሜሪካውያን ላይ ክስ መመስረቱን የተነገረው 7ቱ ተከሳሾች ሞስኮ ከሚገኙ የጦር መሳሪያና መሽኖችን በጅምላ ከሚሸጡ 2 ኩባንያዎች ጋር ግንኙነት ያላቸው መሆኑ ተገልጿል። ኩባንያዎቹን የሚያካሂደው የቀድሞውን የሶቪየት ህብረት የስለላ ድርጅት ኬጂቢን የተካው የሩሲያ ፌዴሬሽን የጸጥታ አገልግሎት መሆኑን ትናንት በተከፈተው የክስ ዶሴ የቀረበው ሰነድ ያመለክታል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ታህሳስ 5 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ጠቅላይ ሚኒስትር አብይ አህመድ ከዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተወያዩ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ሐሙስ በዋሽንግተን ዲሲ በተካሄደው የዩናይት ስቴትስና የአፍሪካ መሪዎች ጉባኤ ላይ ከኢትዮጵያ ጠቅላይ ሚኒስትር አሊ ጋር መወያየታቸው ባለፈው ሳምንት ሆኖ ነው። በሌላ በኩል ትናንት የጀመረው ዩናይትድ ስቴትስ አፍሪካ ጉባኤ በያዛቸው አጀንዳዎች ላይ ሲነጋገር ውሏል። የአየር ንብረት ለውጥን ስለመቋቋም፣ ሰላምና ጸጥታ አስተዳደር የጸጥታ አስተዳደር ከተወያዩባቸው ጉዳዮች ጥቂቶቹ ናቸው። የአፍሪካ ወጣቶችንና የዳያስፖራን ሚና በተመለከተም በልዩ መድረኩ ላይ ውይይት ተደርጓል። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችውን ዘገባና ሌሎች ተጨማሪ መረጃዎች አካቶ እንግድ ወልዴ እንደሚከተለው ያቀርበዋል።
ጠቅላይ ሚኒስትር አብይ አህመድ ከብሊንከን ጋር ያደረጉትን ውይይት ተከትሎ በትዊተር ገጻቸው ባሰፈሩት መልእክት ኢትዮጵያ ሰላምን ለማስፈን በምታደርገው ጥረት ዩናይትድ ስቴትስ ላደረገችው አስተዋጽኦ አድናቆታቸውን መግለጻቸውን አመልክተው አጋርነታችንን ለማጠናከር በሚቻልበት መንገዶች ዙሪያ ተወያይተናል ብለዋል። ጉባኤው የኮቪድ-19 ወረርሽኝ ከጀመረ ወዲህ በዋሽንግተን ዲሲ የተካሄደ ትልቁ ዓለም አቀፍ ስብሰባ ነው። ብሊንከን፣ የመከላከያ ሚኒስትሩ ሎይድ ኦስትን እና ሌሎች ቁልፍ የዩናይትድ ስቴትስ መሪዎች ከአፍሪካ መሪዎች ጋር በተናጠል እየተገናኙ የተነጋገሩ ሲሆን በተለያዩ የዲፕሎማሲና የጸጥታ የውይይት መድረኮች ላይም ተሳትፈዋል። ከውይይቱ በኋላ ብሊንከን በሰጡት መግለጫ ባለፈው ወር የተፈጸመው የሰላም ስምምነት ሂደት እድገት እያሳየ መሆኑንና ይህም በሰሜን ኢትዮጵያ ሰላምን ለማስፈን ቁልፍ እንደሆነ አውስተዋል። የውጭ ጉዳይ ሚኒስትሩ በተጨማሪም የሰብአዊ አቅርቦት በመሻሻሉና የመሰረታዊ አገልግሎቶች በመመለሳቸው የኢትዮጵያ መንግስትን አድንቀዋል። በተጨማሪም ሁለቱ ወገኖች የኤርትራ ኃይል ከኢትዮጵያ የሚወጣበትንና ይህም ከትግራይ ኃይሎች መሳሪያ መፍታት ጋር በአንድ ላይ የሚከናወን እንደሆነ ተነጋግረዋል። ባለፉት ጥቂት ዓመታት አሜሪካ ለአህጉሪቱ ባላት ቁርጠኝነት ዙሪያ ቁጣ እየጨመረ መምጣቱን ተከትሎ ዋይት ሃውስ ከአፍሪካ ጋር ያለውን ጉልህ የመተማመን ልዩነት ለማጥበብ በሚፈልግበት በዚህ ወቅት ፕሬዚደንት ጆ ባይደን በደርዘን የሚቆጠሩ የአፍሪካ መሪዎችን እያስተናገዱ ነው። ለሶስት ቀናት በሚቆየው ጉባኤ ትኩረት ከሚደረግባቸው የመወያያ አጀንዳዎች መካከል ኮሮና ቫይረስ፣ የአየር ንብረት ለውጥ፣ ሩሲያ በዩክሬን ላይ ያካሄደችው ወረራ፣ በአፍሪካ ላይ ያሳደረው ተጽዕኖ እና ንግድና ሌሎችም ይገኙበታል። ብሊንከንና ኦስትን ማክሰኞ ዕለት ከጅቡቲ፣ ኒጀርና ሶማሊያ ፕሬዝዳንቶች ጋርም የተገናኙ ሲሆን ከቅርብ ዓመታት ወዲህ የነዳጅ ሀብቷ ከፍተኛ በሆነ የቻይና መዋለ ንዋይ የሚደገፈውና ቻይና የባህር ኃይል ሰፈር እንድትከፍት በከፈቀደችው የአንጎላ ፕሬዝዳንት ጋርም ተወያይተዋል። ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር ውይይት የተደረገው የተባበሩት መንግስታት ድርጅት ማክሰኞ ዕለት ባወጣው ሪፖርት አብዛኛው የሶማሊያ አካባቢ ለረሃብ መጋለጡን ባመለከተበት ወቅት ነው። የመሪዎቹ ጉባኤ ከመጀመሩ በፊት የአፍሪካ ህብረት የቡድን 20 አቋሚ አባል እንዲሆን ባይደን እንደሚደግፉና በአገሪቱ የአስርተ ዓመታት ልምድ ያካበቱትን አንጋፋ ዲፕሎማት ጃን ካርሰን ጉዳዩን እንዲከታተሉና ተግባራዊ እንዲያደርጉ መሾማቸውን ዋይት ሃውስ አስታውቋል። ጉባኤው ከመጠናቀቁ በፊት ባይደን በሚቀጥለው ዓመት በአፍሪካ የተለያዩ ሀገራት ጉብኝት እንደሚያደርጉ ያሳውቃሉ ተብሎ እንደሚጠበቅ አንድ ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ ባለስልጣን ለአሶሲየትድ ፕሬስ ተናግረዋል። በዩናይትድ ስቴትስ ፕሬዝደንት ጆ ባይደን የተጋበዙት የአፍሪካ ሀገራት ፕሬዝደንቶችና ጠቅላይ ሚኒስትሮች እንዲሁም የውጭ ጉዳይ ሚኒስትሮች በተጨማሪም የአፍሪካ ህብረት ሊቀመንበር በዚህ ሳምንት መጀመሪያ ነበር በጉባኤው ላይ ለመታደም ወደ ዋሽንግተን ዲሲ ያቀኑት። የዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ በአፍሪካና ዳያስፖራ ወጣት መሪዎች መድረክ ላይ በመሳተፍ ነበር ቀናቸውን የጀመሩት።
I strongly believe that the creativity
የአፍሪካ ወጣት መሪዎች ፈጠራና ብልህነት የወደፊት ዓለማችንን ለመቀየር ይረዳናል የሚል ጠንካራ እምነት አለኝ። ሐሳቦቻችሁ፣ ፈጠራዎቻችሁና ተነሳሽነታችሁ ዓለምን ሁሉ የሚጠቅም ነው። የወጣቶች ቆራጥነት እኛን ወደፊት የሚወስደን መሆኑን ስለምንረዳ የባይደንና ሃሪስ አስተዳደር ከእናንተ ጋር ለመቆም ይሻል።
አስተዳደራቸው ለወጣት የአፍሪካ መሪዎች ተነሳሽነት ለተሰኘው ፕሮግራም ተጨማሪ 100 ሚሊዮን ዶላር መመደቡንና ለዩኤስ አስመጭና ላኪ ባንክ ደግሞ በአፍሪካ ንግድን ለመደገፍ 1 ቢሊዮን ዶላር የመግባቢያ ስምምነት ላይ እንደተደረሰ ምክትል ፕሬዝደንቱ አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከመከላከያ ሚኒስትሩ ሎይድ ኦስትን እንዲሁም ከአሜሪካ የዓለም አቀፍ ልማት ድርጅት ዩኤስኤድ ኃላፊ ሳማንታ ፓወር ጋር በመሆን ከኒጀር፣ ሞዛምቢክ እና ሶማሊያ ፕሬዝደንቶች እንዲሁም ከአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመድ ጋር በሰላም አስተዳደርና ጸጥታ ጉዳዮች ላይ በአንድ መድረክ ላይ ተወያይተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባደረጉት ንግግር ይህን ብለዋል።
There's no one model of good governance. There's no
ጠንካራ ተቋማትን ለመገንባት አንድ ሞዴል ብቻ አይደለም ያለው። እርስ በርሳችን ሐሳብ መቀያየር አለብን። እንደያካባቢው ሁኔታ መረጃዎችን ማግኘት አለብን። የአንድን አካባቢን ፍላጎት መረዳት አለብን። እንደ አሜሪካ ከሆነ ይህ ከሌሎች ጋር የሚደረግ ፉክክር አይደለም። ጓዶቻችንና አጋሮቻችንን አንዱን መምረጥ አለባችሁ ይያልን አይደለም ኡነተኛ አማራጭ ለማቅረብና ኡነተኛ አጋርነትን ለመፍጠር ነው ሐሳባችን እናም ተስፋችን ወደ ከፍታው አብረን መገስገስ ነው
የመከላከያ ሚኒስትሩ ሎይድ ኦስቲን በበኩላቸው በጸጥታ ጉዳዮች ላይ ተክሯል
And going further we want to make sure that we are doing the things to
ለናንተ አስፈላጊው ነገር ምንድነው የሚለውን ለመረዳት እንፈልጋለን እናንተን በሚጠቅም መንገድ የጸጥታ ኃይላችሁን ለማሳደግ ለማስተጣቅና ብቁ ለማድረግ እንዲሁም ቀጠናዊ መረጋጋትን ለመፍጠር መስራት እንፈልጋለን
ጉባኤው በዛሬው ሁለተኛ ቀን ውለው በአለም ኢኮኖሚ ውስጥ የአፍሪካን ሚና ለማሳደግና ቁልፍ የሆኑ ዘርፎችን ለማጠናከር የሁለትዮሽ ንግድና መዋለ ንዋይን በተመለከተ በሚደረግ ትብብር ላይ ያተኩራል ተብሎ ይጠበቃል
አመሰግናለሁ እንግዱ አድማጮች አሁን አድማጭ ተመልካቾቻችን አሁን በቀጥታ የዩኤስ አፍሪካ መሪዎች ወደሚያደርጉት ጉባኤ አዳራሽ ትላንት እዚህ ዋሽንግተን ዲሲ ላይ የተጀመረው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ዛሬ ሁለተኛ ቀኑን ይዟል። ልክ እንደ ትላንቱ ሁሉ ታዲያ ዛሬም የዩናይትድ ስቴትስ ከፍተኛ አመራሮች ከአፍሪካ መሪዎች ጋር የጋራና የተናጠል ስብሰባዎችን እያካሄዱ ነው። ባልደረቦቻችን ሀብታሙ ስዩምና ስምንሽ ቆየ ጉባኤው እየተካሄደ ያለበት የዋሽንግተኑ የስብሰባ ማዕከል ይገኛሉ። ከስምንሽ ጀምራለሁ። ስምንሽ እንደምን አመሸሽ? እኛ ጋር ቀን ነው እንደምን ዋልሽ?
እንደምን ዋል ከአሉላ?
በዛሬው ዕለት ኢትዮጵያን በተለይ የተመለከቱ ስብሰባዎች ተካሂደው ይሆን?
ተከክል ነው አሉላ እንዳልከው ዛሬ ኢትዮጵያን የተመለከቱ የሁለትዮሽ ስብሰባዎች ተካሂደዋል አንደኛው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በዩናይትድ ስቴትስ የንግድ ወኪል አምባሳደር ካትሪን ታይ መካከል የተደረገው ውይይት ነው ስብሰባው ለሚዲያ ዝግ በመሆኑ ዝርዝር መረጃዎችን ማግኘት አልቻልንም ሆኖም ስብሰባው ከተጠናቀቀ በኋላ የጠቅላይ ሚኒስትር ቢሮ በትዊተር ገጹ ላይ ባጋራው መረጃ ዓለም ባንክ በኢትዮጵያ የጤና አገልግሎቶችን ተደራሽ ለማድረግና የጎርፍ አደጋዎችን መከላከል የሚያስችል 745 ሚሊዮን ዶላር እንደሚሰጥ አስታውቋል። ሌላው ሁለተኛው ስብሰባ የነበረው በኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስና በዓለም አቀፉ የወንጀል ፍትህ መስሪያ ቤት የዩናይትድ ስቴትስ አምባሳደር የሆኑት ቤትሻክ መካከል የተደረገው ውይይት ነው። እንግዲህ አምባሳደር ቤትሻክ ለአሜሪካ የውጭ ጉዳይ ሚኒስትር በጦር ወንጀሎች በሰዎች ላይ የሚፈጸሙ ወንጀሎች ዘር ማጥፋትን ጨምሮ ሌሎች አስከፊ ወንጀሎች ዙሪያ ለሚያማክሩ በተለይ መከላከልና ከተደረጉ በኋላ መደረግ ስለሚገባቸው ጉዳዮች የሚያማክሩ ናቸው። ሆኖም ይህም ስብሰባ ለሚዲያ ለጋዜጠኞች ዝግ በመሆኑ ምክንያት የተነሱ ዝርዝር ጉዳዮችን ማወቅ አልቻልንም። ከዛ በተረፈ እንግዲህ ከጥቂት ደቂቃዎች በኋላ የአሜሪካ የውጭ ጉዳይ አሜሪካ ፕሬዝዳንት ጆ ባይደን ንግግር ያደርጋሉ ተብሎ እየተጠበቀ ነው።
መልካም ስመኝሽ ከኢትዮጵያ ውጭ ሲ ሁለተኛ ቀኑ ጉባኤ በምን አይነት ጉዳዮች ላይ ያተኮረ ነበር?
እንግዲህ አሉላ ቀደም ሲል እንዳልኩት የአሜሪካ ፕሬዝዳንት ጆ ባይደን ንግግር ያደርጋሉ ተብሎ ለ49ኙ የአፍሪካ ሀገራት መሪዎችና ለአፍሪካ ህብረት መሪዎች ንግግር ያደርጋሉ ተብሎ እየተጠበቀ ነው። ምናልባት በዚህ ንግግራቸው በመጪው አመት ወደ ተለያዩ አፍሪካ ሀገራት ሊያደርጓቸው የሚያስቧቸውን ጉዞዎች ይፋ ያደርጋሉ ተብሎ ይጠበቃል። በዛሬው ዕለት እንደ ትላንትናው ሁሉ የጎንዮሽ ስብሰባዎች ሲካሄዱ ቆይተዋል። እነዚህ ስብሰባዎች በአብዛኛው በንግድና መዋለ ንዋይ ፍሰት ግንኙነቶች ላይ ያተኮሩ ናቸው። ምናልባት እዚህ ላይ ሳይጠቀስ መታለፍ የሌለበት አሜሪካ በአፍሪካ ለነፍስ አድን ህይወት አድን የካንሰር ህክምና ራዲዮቴራፒ ህክምናዎች የሚውል 4 ሚሊዮን ዶላር እንደምትሰጥ በዛሬው ቀን አስታውቃለች።
መልካም ስምኝሽ አመሰግናለሁ። እንግዲህ ቀሪውንም የጉባኤው ዝግጅቶች ተከታትለሽ ታደርሽናለሽ። መልካም ቀን።
ተከላሉላ በቀሪዎቹንም እየተከታተልን እናደርሳለን። በጣም እናመሰግናለሁ።
ልዩ የቴሌቪዥን ውይይት ኢትዮጵያ የሰላም መንገዶች የሰላም መንገዶች ምንድናቸው? እንቅፋቶች ይኖር ይሆን? ተዋዮች ይዳስሳሉ።
ዘላቂ ሰላም ማምጣት እንደዚሁ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም።
ዜጎች ሙተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል።
ከዚህ ለልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ ስኮን ድረስ አንዳችን ላንዳችን መተሳሰብ መተዛዘን።
ሰኞ ታህሳስ 10 2015 ዓ.ም ምረት ከምሽቱ 3 ሰዓት የአሜሪካ
ክብራትና ክብራን አድማጭ ተመልካቾቻችን አሁን የተከታተላችሁ ደግሞ የልዩ የፕሮግራም ማሳሰቢያ ነበር። ቆየት ብለን ወደ ጉባኤው አዳራሽ ከመመለሳችን በፊት ከየዓለም ዋንጫ 22ኛው ዓለም ዋንጫ ከሚካሄድባት ኳታር አንድ ኢትዮጵያዊ የሥራ ባልደረባችን አግኝቶ አነጋግሯል። ወደ እሱ እንሂድና እንመለሳለን።
ስሜ ዮናታን ግርማ ይባላል። እኔ የመጣሁት ከኢትዮጵያ ነው። የምኖረው ኳታር ነው። የአርጀንቲና ደጋፊ ነኝ። ሞሮኮ ያው አፍሪካን ወክላስ ስለምትወዳደር ያው ሞሮኮ ነው እንደምፋለኝ። የበለጠ ግን አርጀንቲና ብታሸንፍ ደስ ይለኛል። ኳታር ነው አሪፍ። ወስ ወደ 7 አመት ሆኖኛል። እንደዚህ አምሮ የሚታየው በመሆኑ በዚህ በአራት እና አምስት አመት ጊዜ ውስጥ የተለወጠ ለውጥ ነው። ኳታር ማለት በጣም ሰላማዊ ሀገር ነው። አንቆይ ዘመን ይህን ይመስላል።
ክብራትና ክብራን አድማጭ ተመልካቾቻችን ወደ ጉባኤው አዳራሽ ቆየት ብለን እንመለሳለን። ከዚያ በፊት ግን ወደ ኢትዮጵያ የሚወስደን ዘገባ ነው ተከታዩ። ለተከታታይ 4 አመታት ተከሰተ ባሉት ድርቅ በብዙ ሺዎች የሚቆጠሩ ዜጎች ለረሃብ መጋለጣቸውንና በቂ ሰብአዊ ድጋፍም እንደማይደረግላቸው በደቡብ ክልል የጎፋ ዞን ነዋሪዎች ተናገሩ። በዞኑ የተከሰተው የዝናብ እጥረት ተከትሎ ከ155000 በላይ ዜጎች ለአስቸኳይ ምግብ እርዳታ መጋለጣቸውን ለአሜሪካ ድምጽ ያስታወቁት ደግሞ የዞኑ አስተዳዳሪ ዶክተር ጌትነት በጋሻው ናቸው። ዮናታን ዘብዲዮስ ነው ያጠናቀረው።
ራማፎሳ በስልጣን መቀጠል ወይም አለመቀጠላቸውን በተመለከተ ኤኤንሲ አርብ በሚያደርገው ኮንፈረንስ ላይ ውሳኔ ይሰጣል ተብሎ ተጠብቆ ነበር። ውሳኔው በአገሪቱ ያለውን የፖለቲካ ምህዳር ይቀይረዋል የሚል ግምትም ተሰጥቶት ነበር። ነገር ግን ብሔራዊ ሸንጎ ትናንት ባደረገው ስብሰባ
የጎፋ ዞን በኢትዮጵያ ድርቅ ከተከሰተባቸው አካባቢዎች አንዱ ነው። በዞኑ የከፋ ድርቅ ተከሰተባቸው ከተባሉ ወረዳዎች ውስጥ የዛላ ኡባ ደበረጻይና እንዲሁም በከፍል የተጠቁት የደምባ ጎፋ ወረዳዎች ይገኙበታል። የዛራ ወረዳ ነዋሪና የሶስት ልጆች እናት መሆናቸውን የተናገሩት ወይዘሮ ቀጮ በለጠም በድርቅ ምክንያት ችግር ላይ መውደቃቸውን ተናግሯል። እህል በመጥፋቱ የተነሳ ከዚህ በፊት በ500 ብር እንገዛው ነበር ያሉትን አንድ ኩንታል በቆሎ በ3200 ብር እየገዙ መሆናቸውን እንደዚሁም የእርሻ ከብቶቻቸውን ጭምር መሸጣቸውን ገልጿል።
በቆሎ ነው በዋናነት የገቢ ምንጭም የተለያየ ምርት ብዙም እና ምርቶ ነገር የለም። በቆሎ ነው የሚታወቀው አካባቢው። ስለዚህ ይሄ ምርት ሳቋረጠ ዛሬ ተከታታይ መኸርን በልግን ወደ 4-5 ሆኗል። ከዛ ባለፈ ከብት ማርባት ነው። ከብቱ ደግሞ ሳር ካለመኖሩ፣ ውሃ በበቂ ካለመኖሩ ብዙ ችግር ማለን ያለ ነው።
በቂ ሰብአዊ ድጋፍ እንዳልደረሳቸውም ተናግረው የከፋ ጉዳት የደረሰባቸውና መቋቋም ያቃታቸው ሰዎች አካባቢውን ለቀው ተሰደዋል። ለበሽታ ተጋለጡ እናቶችና ህፃናትም አሉ ብለዋል። አርሶ አደር ትንሳኤ ከበደ በበኩላቸው ለተከታታይ 4 ዓመታት ምርት መጥፋቱን ተናግሯል። ለተከታታይ የምርት ወቅት ጠፋ የሚሉትን ዝናብ ተከትሎ የተከሰተው ድርቅ ረሃብ ማስከተሉን ገልጸው ቤተሰቦቻቸውን የሚያስተዳድሩበትን አጥተው ስለመቸገራቸውም ተናግሯል።
አሁንንም ህዝብ እየጠፋ ነው። አብዛኛው ህዝብ የለበት በሄደበት ነው የሚቀራው። አሁን ያለንን ከብቶቻችን ከዚህ በነበረው ድርቅ እየበላን 3 ዓመት ጨርሰናል። ያለ የለም፣ ያለው ሞቶ አልቋል። ሳር የለ፣ ውሃ የለ።
በረሃብ ምክንያት ያለፈ የሰው ህይወት የለም ያሉት የጤና ባለሙያ የሆኑት አቶ አስናቀ በኃይሉ ድርቁ አስከተለ ያሉትን ጉዳት ተናግሯል።
በዚህ ህይወት ያለፈ የለም እስካሁን ድረስ ያለው ነው ሰው ያለው እዚያው ከተማው ከገባም ከሚበላውም ሰው ቆርሶ ለዳቦ መሆን ምን ለመሆን እየሰጠ ነው ያለ። ስለዚህ ህይወት እስካሁን ድረስ አላለፈም። ነገር ግን ካለው ጤና ላይ ነው የሚሰራው። እንደ ጤና የተጎዱ እናቶች፣ የተጎዱ ህጻናት አሉ።
ድርቁ እያስከተለ ያለውን የጉዳት መጠን አጥንቶ ድጋፍ ያደረገ አጋር ድርጅት አልተመለከትንም ሲሉም ገልጿል። የጎፋ ዞን ዋና አስተዳዳሪ ዶክተር እገትነት በጋሻው በዞኑ ያጋጠመውን የአየር ንብረት መዛባት ተከትሎ የዝናብ እጥረት በመከሰቱና ምርት በመቀነሱ ምክንያት ከ155,000 በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን ለቪኦኤ በስልክ ተናግሯል።
በተደጋጋሚ ጊዜያት ነው ያው የአየር ንብረት መዛባት ተጽዕኖ እኛ ላይ በከፋ ሁኔታ እየታየ ስለሆነ በተደጋጋሚ አመታት ነው። አሁን ከሶስት አመት በላይ በልግ መኸር ፌል የሚያደርግበት ሁኔታ ስለገጠመን በእኛ ስቶክ ደረጃ ያለ ድጋፍ እያደረግን ነው ያለ ነው።
የደቡብ ብሔር ብሔረሰቦችና ህዝቦችን ክልል መንግስት ምላሽ ለማካተት ያደረግነው ጥረት አልተሳካም። በክልሉ 3.4 ሚሊዮን ዜጎች የምግብ ድጋፍ እንደሚያስፈልጋቸው ከነዚህም ውስጥ ከ2.4 ሚሊዮን በላይ ለሚሆኑ ዜጎች የአስቸኳይ ጊዜ ድጋፍ እንደሚያስፈልግ የክልሉን ባለስልጣናትን ጠቅሰን ከዚህ በፊት መዘገባችን ታውሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች ቀደም ብለን በ22ኛው የዓለም ዋንጫ ወደ ተካሄደባት ካታር ጎራ ብለን ወደ ደቡብ ኢትዮጵያም ዘልቀን አሁን ደግሞ ወደ ጉባኤው አዳራሽ ወደዚህ ወደ ዋሽንግተን ዲሲ ተመልሰናል። በዚያ ከሚገኙ ባልደረቦቻችን ደግሞ አሁን ሀብታሙ ስዩም ነው የምናገኘው። ሀብታሙ እንደምን ዋልክ?
እንደምን ዋልክ አሉላ እንደምን አምሽታችኋል አድማጮቻችን እንዲሁም ተመልካቾቻችን?
ሀብታሙ አንተ በዩናይትድ ስቴትስ እና በአፍሪካ የንግድ መድረኮች ስር የተደረጉ በንግድና ኢንቨስትመንት ወይም መዋለ ንዋይ ላይ ያተኮሩ ውይይቶችን መከታተልህን ተረድቻለሁ። ለመሆኑ በዛ ስር ምን አይነት ሀሳቦች ተነሱ?
በጣም አመሰግናለሁ አሉላ። አንተም ቀደም ብለህ እንደተናገርከው በሁለተኛው የአፍሪካ ዩኤስ የመሪዎች ጉባኤ ቀን የተለያዩ ክንውኖች ተካሂደዋል። አብዛኞቹ የዛሬ ክንውኖች ግን ትኩረታቸው የሆነው በአፍሪካና በዩናይትድ ስቴትስ የንግድና የኢንቨስትመንት ግንኙነት ላይ ያተኮሩ ናቸው ማለት ይቻላል። በተለያዩ ክፍሎች የተደረጉ ፓናል ውይይቶች ናቸው ዛሬ የተከናወኑት። ከ300 በላይ የአፍሪካና የአሜሪካ ኩባንያ አመራሮች፣ የሀገራት መሪዎች እንዲሁም ደግሞ በንግድና ኢንቨስትመንት ዘርፍ ውስጥ ተጽዕኖ ፈጣሪ የሆኑ ሰዎች ተሳትፈዋል። በእነዚህ ውይይቶችና ንግግሮች ውስጥ በተለይ ኢንቨስትመንትን በተመለከተ በጤና መሰረተ ልማት፣ ኃይል፣ እርሻ፣ ዲጂታል ዘርፎች ውስጥ ያሉ ግንኙነቶችን የማሻሻል ዓላማ ያላቸው የሐሳብ ልውውጦች ተስተናግደዋል። አስቀድመው የዩናይትድ ስቴትስና አፍሪካ የመጪ ዘመን የንግድና ኢንቨስትመንት ግንኙነት ምን መሆን ይገባል በሚለው ጉዳይ ላይ ከአፍሪካ ሀገራት የተውጣጡ ሰዎች፣ አመራሮች እንዲሁም ደግሞ የተለያዩ ንግድ ዘርፍ ውስጥ እውቅ የሆኑ ቶኒ ኤልሙን የመሰሉ ሰዎች ተሳታፊ ሆነው ሐሳቦች ተንሸራሽረዋል። ቀጥሎ ደግሞ የአፍሪካን መሰረተ ልማቶች ላይ ገንዘብ ማፍሰስ የሚቻለው እንዴት ነው፣ ይህንን ስለማድረግ የሚያስችሉ ትብብሮች ምን መምሰል አለባቸው በሚለው ላይ ውይይት ተደርጓል። የአንጎላው ጠቅላይ ሚኒስትር አይመን ቤንድራማን እና የአንጎላው ፕሬዚደንት ጂዋን ላሬንዞን ጨምሮ ሌሎች በንግዱ ማህበረሰብ ውስጥ ታዋቂ የሆኑ ሰዎች እንዲሁም ደግሞ የሀገራት አመራሮቹ እንዲሁ ሀሳባቸውን ሰጥተዋል። በቀጣይ ሰዓታት ደግሞ የምግብ ዋስትናና ለማረጋገጥ እንዲሁም ደግሞ የአካታች ቴክኖሎጂ እድገትን እውን ማድረግ በሚቻልበት መንገድ ላይ የሀገራቱ ተወካዮች በቴክኖሎጂውና በዲጂታሉ ዘርፍ እውቅ የሆኑ ሰዎችና ተቋማት ተወካዮች እንዲሁ በሁለቱ በአፍሪካና በዩናይትድ ስቴትስ መካከል የሚኖረውን ግንኙነት በማዳበር ረገድ መወሰድ ስላለባቸው እርምጃዎች መላዎችን ሲያመላክቱ ሰምተናል። በአጠቃላይ በ2050 ዓ.ም 2.5 ቢሊዮን ወጣት አፍሪካውያን ይኖሩባታል ተብላ በመተጠበቀው አህጉር ውስጥ ያለው የንግድ አማራጭና መልካም እድሎች ተወስተዋል። በዚህ መልካም እድል ውስጥ ደግሞ ዩናይትድ ስቴትስ ባለሀብቶቹ እንዲሁም ደግሞ አጠቃላይ የመንግስቱ ተቋማት ሊያደርጉ ስለሚገባው አስተዋጽኦ እንዲሁ ሀሳቦች ተመጥተዋል ማለት ይቻላል አሉላ። በአጠቃላይ እንግዲህ ከንግድና ከኢንቨስትመንት ጋር በተገናኘ ሁለቱን አካላት የሚጠቅም ለሁለቱ ማለትም ለዩናይትድ ስቴትስ እንዲሁም ደግሞ ለአፍሪካ ሀገር በመላ ላሉት የስራ እድሎችን የሚፈጥሩ አማራጮችን ማስፋት በሚቻል በሚቻልባቸው ጉዳዮች ላይ የተያያዙ የፓናል ውይይቶች ተደርጓል። ይሄን ነው እንግዲህ ዛሬ ተቀለለ ብዬ የተመለከትኩት።
ግሩም ሀብታሙ፣ በርካታ ዝርዝሮች ያሏቸው የጉባኤ መድረኮች ናቸው። ፍሬ ነገሮቹን ፈታፈታ አድርጎ በሚቀጥሉ ፕሮግራሞቻችን መመልከት የሚጋብዙ ይመስላሉ። ከጉባኤው አልተጠናቀቀም እስከ ነገ ድረስ የሚከተሉትን ደግሞ እንዲሁ ታደርሱናላችሁ። ለአሁኑ አመሰግናለሁ። መልካም ቀን ሀብታሙ።
እኔም በጣም አመሰግናለሁ አሉላ። በጣም መልካም ቀን ይሁንልህ።
ክብራትና ክብራን አድማጮች፣ ክብራትና
Drop the mic and go get yourself some lunch. Nice job. Hopefully it worked out.
ክብራትና ክብራን አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወዲህ ወደ ስቱዲዮ ነው የምመለሳችሁ። ከኦሮሚያ ከተመረጡ የህዝብ ተወካዮች ምክር ቤት አባላት የተወጣጡ ተወካዮች መንግስት በተለይ በክልሉ ደቡባዊና ምዕራባዊ አካባቢዎች እየተከሰተ ያለውን የጸጥታ ችግር እንዲፈታ ሲሉ ጠይቀዋል። የህዝብ ተወካዮቹ አቤቱታ አቅራቢ አስተባባሪ አቶ ብዙአየሁ ደገፋ መንግስት በትግራይ ክልል ለተከሰተው ቀውስ መፍትሄ እንዳመጣው ሁሉ በኦሮሚያ ክልል ላለው የሰላም ጦትም እልባት እንዲሰጥ ሲሉ ነው የጠየቁት። አባላቱ ከህዝብ ተወካዮች ምክር ቤት ኃላፊዎች ጋር መወያየታቸውንም ተወካዩ ለአሜሪካ ድምጽ ገልጠዋል። ገልሙ ዳዊት ነው የተከታተለው።
ያለፉት 3 እና 4 አመታት በኦሮሚያ ክልል የተለያዩ አካባቢዎች እየተከሰተ ያለው የሰላምና የጸጥታ ችግር እንዲፈታ በሚል ነበር ከክልሉ የተወጣጡ የፓርላማ አባላት ባለፈው ሳምንት ለመንግስትና ለፓርላማ አመራር ጥያቄያቸውን ማቅረባቸው ነው የፓርላማው አባላቱ አስተባባሪ አቶ ብዛዩ ደገፋ ለአሜሪካ ድምጽ ያስረዱት።
ኑቲ ሃል ኦሮሞን ከሌሰ ከሰቱረ ማሊ አረማል ከስጅራ ቦርማል ትዴማ ኢማ ኦሮሞ ቆፈቶንታኔ ኢትዮጵያን ከሌሰ ማልከ ሰቱርቴ ሀርማልከ ሲርቲ ፉልዱር ኢትዮጵያ ማል ፈቃተ ከንጅዱ።
የኦሮሞ ህዝብ ትላንት የነበረበት ሁኔታ ምን ነበር? ዛሬስ ምን ውስጥ ነው? ነገ ደግሞ ምን እየተጠበቀው ነው? የኦሮሞ ብቻም ሳይሆን የሀገራችን አሁናዊና የወደፊት ዕጣ ፈንታ እኛ የምክር ቤት አባላትን ብቻ ሳይሆን ሁሉንም የሚመለከት ነው። ትላንት እዚያ ሀገር ውስጥ ጭቆና ነበር። በተለይ ደግሞ በኦሮሞ ህዝብ ላይ ያገረሸ የመብት ጥሰት ሲፈጸም ነበር። ይህን ህዝቡ አስወግዶ አዲስ ስርዓት ቢመሰርትም ሀገራችን ዳግም ግጭት ውስጥ ገባች። በዚህ 2 አመታት ግጭት ጊዜያት ውስጥ መንግስት የሰላም ጥሪን ሲያሰማ ነበር። በስተመጨረሻ ስምምነቱ ተጠናቆ ደስተኞች ሆነን፣ ነገር ግን ደስታችን ሙሉ አልነበረም። አሁንም ሌላ ግጭት በኦሮሚያ ቀጠለ። ወጥቶ መግባት ችግር ሆነ። ሰው ከከተማ ገጠር መመላለስ እያቃተው መጣ። ይሄ ነገር ተራዘመ። መራዘሙ ደግሞ ተስፋችንን አመነመነው። የህዝብ ተወካዮች ምክክር አደረግንና በአቋም መግለጫ መልክ አዘጋጅተን ሁሉም አባል ፈርሞበት ለምክር ቤቱ አመራርና የመንግስት ተወካይ አቀረብን።
አቶ ብዙአየው ያቀረቡት ባለ 10 ነጥብ የአቋም መግለጫ በኦሮሚያ ክልል ያለው የጸጥታ ችግርና በአማራ ክልል የኦሮሞ ልዩ ዞን ይፈጸማል ያሉት የሰብአዊ መብት ጥሰት እንዲቆም፣ የኦሮሞ ህዝብ በህግ መንግስቱ ከተጠቀሱት መብቶች ተጠቃሚ እንዲሆን፣ የኦሮሚያ ክልል ያስተዳደር ወሰን እንዲከበር፣ በአዲስ አበባ ትምህርት አሰጣጥ ላይ እክል እየፈጠሩ ነው ባሏቸው አካላት ላይ ህጋዊ የሆነ እርምጃ እንዲወሰድ፣ በህገ ወጥ አሰራር ላይ የተሰማሩ ሰዎች ላይ የተጀመረው እርምጃ እንዲቀጥል የሚጠይቁ ይገኙበታል። ህገ መንግስቱ እንዲከበር፣ የኦሮሞ ህዝብን ወክለው በክልልና በፌደራል ምክር ቤት ያሉት የሰብአዊ መብት ጥሰቶች ሲፈጸሙ የሚያሳዩትን ቸልተኝነት እንዲያቆሙ፣ በአገሪቱ የመቻቻል ባህል ይበልጥ እንዲጎለብት፣ እንዲሁም በትግራይ ክልል የሰፈረው ሰላም በኦሮሚያም እንዲሰፍን የሚጠይቁ ነጥቦችም ተካተዋል።
ፓርቲ ናራጅባ እንጅብ ሞቱማ ራጅባ እንጅብ በከቧን ጫፍ እንጅባ እንጅቡ በከቧን ፓርላማ ጅባ እንጅቡ ኡመተ ከሰስ ይወጣ እኝን ለይወጣ ካን አራራጅቡ ሰይጣና ቆፋዳ።
ሰላምን የሚጠላ መንግስት፣ የፖለቲካ ፓርቲ፣ የምክር ቤት አባል፣ ህዝብም የለም። እርቅን የሚጠላው ሰይጣን ብቻ ነው። ያንን እንደ ሰው ልንወስድ አንችልም። አሁን የሚያስፈልገን እርቅ ነው። ባለፈው የቤንሻንጉል ጉሙዝ ሸማቂ ተዋጊዎች በካርቱም ተደራድረው ተመልሰው ገቡ። በትግራይም ትናንት ውጊያ ነበር። ዛሬ ግን ሰላም ነው ያለው። ኦሮሚያ ውስጥም ህዝቡ በሰላም ወጥቶ መግባት መቻል አለበት በሚል ነው እዚህ ውሳኔ ላይ የደረስነው።
ሌላ የምዕራብ ወለጋ ፓርላማ አባል ቤተል መልካሙ በበኩላቸው በምዕራብና ደቡብ ኦሮሚያ ያለው ችግር በጊዜ ባለመፈታቱ ተወካዮች የወከሉትን ህዝብ እንኳን ሄደው ያሉበትን ሁኔታ መገንዘብ እንዳይችሉ እንዳደረጋቸው ተናግረዋል። ከ3 አመታት በላይ የዘለቀው ችግር እንዲፈታ መንግስት የሚጠበቅበትን ማድረግ አለበት ብለዋል። አቶ ብዙአየው የክልሉ ፓርላማ አባላት ባለፈው ሰኞ ህዳር 26 ካደረጉት ውይይት በኋላ ረቡ ህዳር 28 2015 ዓመተ ምህረት የምክር ቤቱ አፈ ጉባኤ አቶ ታገሴ ጫፎ እንዲሁም ምክትላቸው ሎሚ በደው የፓርላማው የመንግስት ተወካይ ክቡር አቶ ተስፋይ በልጅጌ በተገኙበት ጥያቄያቸውን ማቅረባቸውን ለቪኦኤ ተናግረዋል። ይህን ጉዳይ በተመለከተ ኮሮሚያና ከፌደራሉ መንግስት ኮሙኒኬሽንስ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ባለፈው ለፓርላማ ባደረጉት ገለጻ ሸኔ ሲሉ ከጠሩትና በክልሉ ላለው የሰላም መደፍረስ ከሚከሱት ቡድን ጋር ስለመደራደር የምከተለውን ብለው ነበር።
ሸኔ የሸዋ ሸኔና የወለጋ ሸኔ ያለኩን ሲዋጋም ይውሉ አንድ ኮማንድ አንድ ስርዓት በማይኖርበት ሰዓት ተነጋግሮ ችግር ለመፍታት በእጅጉ አስቸጋሪ ነገር ይፈጥራል። ነገር ግን በእኛ በኩል አቋማችን ያው ነው። ለሸኔም ለከበደም ለተሰማም አንድ ነው። ታጥቀ በኃይል የሚገኝ ጥቅም የለም። በፖለቲካ በንግግር ብቻ ነው ፍላጎትን ማስተካከት የሚቻለው። ህገ መንግስት ላይ መነጋገር እንችላለን። ክልል ላይ መነጋገር እንችላለን። ስርዓታችን ላይ መነጋገር እንችላለን። በንግግር ብቻ መሆን አለበት፣ በኃይል መሆን የለበትም የሚል ነው የኛ አቋም። ትናንትም ዛሬም ወደፊትም
ነገር ግን መንግስት ያኔ ሲል በሽብር የፈረጀውና ራሳቸውን የኦሮሞ ንጻነት ሰራዊት ሲሉ ለሚጠሩት ዓለም አቀፍ ቃለ አቀባይ የሆኑት ወደ ተርቢ የኦሮሞ ንጻነት ተዋጊዎች ግልጽ አደረጃጀት ያላቸው ናቸው ካሉ በኋላ አሁን መንግስት እያቀረበ ያለው ምክንያት ለሰላም ፍላጎት የሌለ መሆኑን ያሳያል ሲሉ ለአሜሪካ ድምጽ በሰጡት ምላሽ መናገራቸው የሚታወስ ነው። ጥያቄ አቅራቢዎቹ የኦሮሚያ ፓርላማ አባላት ተወካይ ክቡር አቶ ብዛዩ ደገፋ የዛሬ ሳምንት ረቡ ከምክር ቤቱ ኃላፊዎችና የመንግስት ተወካይ ጋር ወደፊት ሁሉን አቀፍ ውይይት ተደርጎ በክልሉ ላለው ቀውስ መፍትሄ የሚመጣበትን አቅጣጫ እንዲፈለግ ከስምምነት መደረሱን ተናግረው ያንንም ጥያቄ አቅራቢዎቹ በቅርበት ይከታተሉታል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች አሁን ወደ ጎረቤት ሶማሊያ ርዕሰ ጉዳይ ነው የምናልፈው። በሶማሊያ የተከሰተው ድርቅ ለአሁኑ ቸነፈር ከመሆን ድኗል። የተባበሩት መንግስታት ድርጅት በትላንትናው ዕለት የሶማሊያውን ረሃብ አስመልክቶ ባወጣው ዘገባ እንዳመለከተው የረድኤት ድርጅቶችና የአካባቢው ማህበረሰቦች ሰብአዊ ቀውሱን ለመቋቋም ባደረጉት ጥረት የቸነፈር አደጋን ለጥቂት ማስወገድ ተችሏል ነው ያለው። ሊሳ ሽላይን ከጄኔቭ ለአሜሪካ ድምጽ ያጠናቀረችውን ዘገባ እንደሚከተለው አቀርባለሁ።
በሶማሊያ የደረሰው ድርቅ ቸነፈር ተብሎ ባይፈረጅም የተባበሩት መንግስታት ድርጅት እንዳደረገው ግምገማ ያቺ ሀገር አሁንም ከአስጊው ሁኔታ አልወጣችም። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቃል አቀባይ የንስ ላርክ እንደሰጡት አስተያየት የሰብአዊ ቀውሱን ያመጣው ሁኔታ አሁንም እንዳለ ነው። ድርቁ ወደ ቸነፈር ሊሸጋገር የመቻሉ ስጋትም አሁንም አለ ሲሉም ያስጠነቅቃሉ።
Even though that technically there is not declared a famine, that all the technical threshold
ምንም እንኳን ከቴክኒክ አኳያ አሁን ያለው ድርቅ ከቸነፈር ደረጃ ደርሷል ተብሎ ባይገለጽም በዚያ ደረጃ እንዲታይ የሚያደርጉት ሁሉም የቴክኒክ መመዘኛዎች ባያሟሉም ያ ማለት ግን ሰዎች እጅግ ለከፋ የምግብ እጥረት አልተጋለጡም ማለት አይደለም። ይህን መሰል የከፋ ምግብ እጥረት ያጋጥማቸዋል ተብለው የሚጠበቁ ሰዎች ቁጥርም ከ214000 ወደ 727000 ከፍ ሊል ይችላል።
ሁኔታው ከዚህም ሊባባስ እንደሚችል የሚናገሩት ላርከ የእርዳታ አቅርቦቱ ካልጨመረ ከመጪው የሚያዝያ ወር አንስቶ እስከ ሰኔ ባለው ጊዜ ውስጥ በደቡባዊ ሶማሊያ ቸነፈር ሊከሰት ይችላል። በተለይ በጤና ውሃና በንጽህና አጠባበቅ ዘርፎች የሚደረገው እርዳታ ወሳኝ መሆኑንም አስረድተዋል። ይህን መሰሉ የእርዳታ አቅርቦት በሌለበት በባይዶዋና ቡርሃካባ ወረዳዎች ከሚገኙ አርሶ አደሮችና ከብት አርቢዎች እንዲሁም በአሁኑ ሰዓት በባይዶዋና በሙቃዲሾ ከተሞች ተጠለው ከሚገኙ ተፈናቃዮች መካከል በመቶ ሺዎች የሚቆጠሩት በመጪው የአውሮፓውያኑ 2023 ሁለተኛ ሩብ ዓመት ለጠና ረሃብ ሊጋለጡ ይችላሉ የሚል ስጋት አለ። የሶማሊያው የምግብ እጥረት እየከፋና እየሰፋ እንደሚሄድ ቁጥሩ 8.3 ሚሊዮን የሚደርስ ህዝብም ለከፋ ረሃብ እንደሚጋለጥ የመንግስታቱ ድርጅት ጥናት ግምገማ አመልክቷል። ቃል አቀባዩ አክለው እንደገለጹትም 2.7 ሚሊዮን ሰዎች እጅግ ከፍተኛ የተመጣጠነ የምግብ እጥረት በዚሁም ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር መጨመር በሚታይበትና የመንግስታቱ ድርጅት አይፒሲ ደረጃ 4 ከሚለው ያስቸኳይ ጊዜ ሁኔታ ውስጥ ይገባሉ ተብሎ ይጠበቃል። ይህም ብዙዎች ከሚያልቁበት የለየለት የረሃብ ቸነፈር አንድ ደረጃ ብቻ ዝቅ ብሎ የሚገኝ አስቸኳይ የሰብአዊ ሁኔታ መሆኑን ያስረዳሉ።
This phase is, as you know, characterized by major food shortages, very high acute malnutrition.
ይህ ደረጃ እንደምትረዱት በከፍተኛ የምግብ እጥረት ተደራራቢ ፈተናዎች የሚያስከትል እጅግ ከፍተኛ የተመጣጠነ ምግብ እጥረትና በዚሁ ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር መጨመር ተለይቶ የሚታወቅ ነው። በመሆኑም ሰዎች ለህልፈት ይዳረጋሉ። ቀደም ብሎም በስፋት በተከሰተው የሰብል መውደም የእንስሳት ሞትና የበረታ ረሃብ የተነሳ በመቶ ሺዎች የሚቆጠሩ ሰዎችን እርዳታ ፍለጋ ቀያቸውን ጥለው እንዲሰደዱ አድርጓል።
ለአምስት ተከታታይ ዓመታት የታየው የዝናብ እጥረት የዓለም የምግብ ዋጋ በከፍተኛ ደረጃ መጨመር፣ ያልተቋረጡት የትጥቅ ትግል ግጭቶችና አለመረጋጋት ህዝቡን ከከፋ አደጋ አፋፍ አድርሰውታል። ዓለም አቀፉ ድጋፍም አስከፊው ድርቅ የሚያደርሰውን ጉዳት ለመቅረፍና በመቶ ሺዎች የሚቆጠሩ ህፃናት፣ ሴቶችና አረጋውያንን ሞት ለመከላከል ያስችላል ነው ያሉት።
ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ41 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ዲሞክራሲ በተግባር የደቡብ አፍሪካው ገዢ ፓርቲ አፍሪካ ናሽናል ኮንግረስ ወይም ANC በእንግሊዝኛው ምህጻረ ቃል የፓርላማ አባላት በፕሬዝዳንት ሲሪል ራማፎሳ ላይ ሊካሄድ የነበረውን ምርመራ አስቆመዋል። በርካታ ገንዘብ ከገጠር መዝናኛ ቤታቸው ሲሰረቅ ስለ ስርቆቱም ሆነ የገንዘቡን ምንጭ አስመልክቶ ያሳወቁት ነገር የለም በሚል ፕሬዝዳንት ሲሪል ራማፎሳ ቀርበው መልስ እንዲሰጡ በአገሪቱ ፓርላማ የተቋቋመ መርማሪ አካል ጠይቆ ነበር። ይሁንና የአገሪቱ ብሔራዊ ሸንጎ ትናንት ባደረገው ስብሰባ አብዛኛው የANC አባላት ምርመራውን ባለመደገፍ ነው ድምጽ የሰጡት። ራማፎሳ ባደጉባትና የፓርቲውም ጠንካራ ደጋፊዎች ባሉባት ስዌቶ ከተማ ያሉ ነዋሪዎች የራማፎሳን የወደፊት እጣ በተመለከተ ለሁለት መከፈላቸው ተሰምቷል። የአሜሪካ ድምጿ ሊንዳ ጊፍታሽ የላከችውን እንዲሁም ከሮይተርስ እና AFP ያገኘውን ዘገባ ጨምቆ እንግዲህ ወልዴ ለዛሬው ዲሞክራሲ በተግባር እንደሚከተለው ይዞ ቀርቧል።
ራማፎሳ በስልጣን መቀጠል ወይም አለመቀጠላቸውን በተመለከተ ANC አርብ በሚያደርገው ኮንፈረንስ ላይ ውሳኔ ይሰጣል ተብሎ ተጠብቆ ነበር። ውሳኔው በአገሪቱ ያለውን የፖለቲካ ምህዳር ይቀይረዋል የሚል ግምትም ተሰጥቶት ነበር። ነገር ግን ብሔራዊ ሸንጎ ትናንት ባደረገው ስብሰባ ምርመራው እንዳይቀጥል በአብዛኛ ድምጽ በመወሰኑ ራማፎሳ የአርቡን የፓርቲያቸውን ኮንፈረንስ ካለ ችግር እንደሚያልፉት እንደውም የፓርቲ መሪ ሆነው እንደገና የመመረጥና ለአገሪቱ ፕሬዝዳንትነትም ለሁለተኛ ዘመን ለመወዳደር ያስችላቸዋል ተብሏል። የራማፎሳ ደጋፊዎች ደስታቸውን በዘፈን አሰምተዋል። ራማፎሳ እንወዶታለን፣ አብረን እንጓዛለን ሲሉ ተደምጠዋል። የራማፎሳ የፖለቲካ ህይወት ባለፈው ወር አደጋ ላይ ወድቆ ነበር። በፓርላማ የተቋቋመ ገለልተኛ ምርማሪ ቡድን ከራማፎሳ የገጠር መዝናኛ ቤት ተሰረቀ የተባለው ግማሽ ሚሊዮን ዶላር የሚሆን ጥሬ ገንዘብ በታክስ ሪፖርት ላይ ያልታየና ምንጩ የማይታወቅ ነው በማለት ራማፎሳ የእምነት ማጉደል ሳይፈጽም አይቀርም፣ ስልጣን ሲረከቡ የገቡትን ቃለ መሐላም አልጠበቁም ሲል ቀርበው መልስ እንዲሰጡ በዚህ ወር መጀመሪያ ላይ ባወጣው ሪፖርት ጠይቆ ነበር። ራማፎሳ ወንጀላውን ያስተባበሉ ሲሆን እስካሁንም በወንጀል የጠየቃቸው የለም። የተሰረቀው ገንዘብም 20 ጎሾችን ለአንድ ሱዳናዊ ሸጠ ያገኙት እንደሆነ ተናግረዋል። የራማፎሳ ቋሚዎች ግን ፋርምጌት ብለው በጠሩት ክስ ምክንያት ስልጣን መልቀቅ አለባቸው የሚል ግፊት እያደረጉ ነው። ቅሌቱ ባለፈው ሰኔ ይፋ የሆነው የቀድሞ የአገሪቱ የስለላ ተቋም አለቃ በፕሬዝዳንቱ የገጠር ቤት 4 ሚሊዮን ዶላር ተደብቆ መገኘቱንና እንዲሁም ራማፎሳ ለዘረፋ የገቡትን ሰዎች በማሳፈን ምስጢር እንዳያወጡ ጉቦ ሰጥተዋል ብለው ለፖሊስ ሪፖርት ካደረጉ በኋላ ነው። የዘር መድሎ ከተወገደ በኋላ ANC የመጀመሪያውን ህገ መንግስት ባረቀቀባትና ራማፎሳ ባደጉባት ስዌቶ ከተማ ያሉ ነዋሪዎች ፓርቲው ረስቶናል የሚል ስሜት አላቸው። በመንግስት የተሰሩት አሮጌ መኖሪያ ቤቶች በመፈራረስ ላይ ሲሆኑ በዚያ ዓመት የተከሰተ የእሳት አደጋ በርካታ ቤቶችን አውድሟል። ወደ 20 የሚሆኑ ቤተሰቦች ወደ ሌላ ቦታ ተወስደዋል። በብሎኬትና ሲሚንቶ ወደ ተሰሩ ቤቶች ሳይሆን መጸዳጃና ውሃ ወደ ሌላቸው የቆርቆሮ ቤቶች። የ62 ዓመቷ ማርታ ማየር ከነዚህ አንዱ ናቸው።
እዚህ ጥለውን ሄዱ። ዘወር ብሎ ያየንም የለም። ዝናብ አለ፣ ንፋሱ ጣሪያውን እየነቀለው ነው። በገዛ ገንዘባችሁ አሰሩት ይያሉን ነው።
የድንጋይ ቤቶቹ እንደነገሩ በተሰሩ የቆርቆሮ ቤቶች መቀየራቸው መሰረታዊ አገልግሎትን በመስጠት ረገድ ኤንሲ እንዳልቻለ ማሳያ ናቸው ሲሉ የሌሶቶ ነዋሪ ማርታ ማየር ይናገራሉ። እርሳቸውና በርካታ ሌሎች ነዋሪዎች ከ30 ዓመታት በፊት የዘር መድሎን ያስቀረላቸውን ፓርቲ መደገፍ ያቆሙት በዚህ ምክንያት ነው።
ለኤኤንሲ ድምጼን አልሰጥም። ለኛ ምንም ያደረጉት ነገር የለም። ገንዘቡን በልተው ቢሮአቸው መቀመጥን ብቻ ነው ተያዙት። ሲሪል ራማፎሳን ዘና ብለው ቁጭ ብለዋል። ኤኤንሲ ዋጋ የለውም፣ አጭበርባሪዎች ናቸው።
ፓርቲው ያለው ድጋፍ ያሽቆለቆለ በመጣበት በዚህ ጊዜ አመራሩ በመጪው አርብ ኮንፈረንስን ያካሂዳል። በስዌቶ የማህበረሰብ አንቂ ሆነው ክሪስ ዘልዳ ስዋርዝ እንደሚለው ራማፎሳ ቀጠሉም ወይም በሌላ ተተኩ ብዙ ሰው ግድ የለውም።
People still feel that it's the same party, it's the same people, it's the same principle. So
ራማፎሳ ቢቀየርም ሰዎች የሚሰማቸው ፓርቲው ያው የቀድሞ እንደሆነ ነው። አንድ አይነት ሰዎችና አንድ አይነት አላማ እንዲሁም ደግሞ አንድ አይነት መርህ። አመራሩ ቢቀየርም እነዛው ሰዎች ያንኑ ቢሮ ይዘው ይቀጥላሉ።
በፕሪቶሪያ ዩኒቨርሲቲ የፖለቲካ ሳይንስ ምሁር የሆኑት ሮላንድ ሄንውድ ፓርቲው ለሚቀጥለው ምርጫ ለመወዳደር ዝግጅት ላይ ባለበት በዚህ ወቅት የራማፎሳ መቀጠል ኤንሲ ሊጎዳ ይችላል ባይ ናቸው።
ዊዝ ሚስተር ራማፎሳ it is possible that they can get 50
ፓርቲው በራማፎሳ ከተወከለ ከ50 በመቶ በላይ ድምጽ ሊያገኙ ይችላሉ። ካለሳቸው ግን የማይቻል ነው። ራማፎሳ ተወዳጅነት አላቸው። ከፓርቲው ይልቅ እርሳቸው በግል ብዙ ደጋፊ አላቸው።
ራማፎሳ ችግሩን አልፈው ቀጠሉም አልቀጠሉ አሁን ያለው ዋና ችግር መራጮች ተሳትፏቸውን ማቆማቸው ነው ሲሉ አክለዋል ሮላንድ ሄንውድ። እርሳቸው እንደሚሉት ባለፈው ምርጫ ድምጽ የሰጡት መምረጥ ከሚችሉት ግማሽ ያህል ብቻ ናቸው።
What we see in South Africa is what we call industrial scale corruption.
በደቡብ አፍሪካ የምናየው ከፍተኛ ሙስና ነው። አነስተኛ ሌብነት አይደለም። የአገሪቱን ሀብት በከፍተኛ መጠን እየዘረፉ ነው። ግራ መጋባቱን የምናየው ለዚህ ነው። መሆን ያለበት በአዲስ መሪ አዲስ አሰራር መከተል ነው።
በኤንሲ ውስጥ ሌላ የተሻለ አማራጭ የለም። ሌሎችም አባላት በሙስና ስማቸው የጎደፈ ነው ሲሉ አክለዋል ሄንውድ። ራማፎሳ ባደጉባት ስዌቶ ባለፈው ዓመት ጉብኝት አድርገው የተሻለ ጊዜ እንደሚመጣ ቃል ገብተው ነበር። ለሶሎሞዚ ዛንዚቤ ግን የተቀየረ ነገር የለም። ስራም ሆነ ገንዘብ የለውም።
There's no change. You can see this side we have electricity, but that side you don't have.
ለውጥ የለም። እንደምታዩት በዚህ በኩል መብራት አለ፣ በወዲያኛው በኩል ግን የለም። እየቀለዱብን ነው። የኤኤንሲ ሰዎች ሁሌም እየመጡ ያናግሩናል፣ ግን ወሬ ብቻ ነው። ምንም እየሰሩልን አይደለም።
ዞማዚ ቦኮ ዲዜላ ግን ኤሌክትሪክ በማግኘቷ ደስተኛ ነች።
The situation now changed after we got the electricity.
ኤሌክትሪክ ካገኘን በኋላ ሁኔታው ተቀይሯል። ምክንያቱም መብራት እናገኛለን። ብዙ ስጋ ገዝተን ማቀዝቀዣ ውስጥ እናስቀምጣለን። ልጆች ቴሌቪዥን ማየት ይችላሉ። ለውጥ አለ፣ ደስተኞች ነን።
ኖምዛሞ ፓርክ በተሰኘችው የስዌቶ መንደር ባለፈው ዓመት በተካሄደው የአካባቢ ምርጫ ኤንሲ ያገኘው ድምጽ 46 በመቶውን ብቻ ነበር። ከዚያ በፊት እስከ 67 በመቶ ያገኝ ነበር። በብሔራዊ ደረጃም የኔልሰን ማንዴላ ፓርቲ የሆነው ኤንሲ እያገኘ ያለው ድምጽ በማሽቆልቆል ላይ ነው። ባለፈው ዓመት ኤንሲ ያገኘው ድምጽ በታሪክ ለመጀመሪያ ጊዜ ከ50 በመቶ በታች ሆኗል።
አመሰግናለሁ እንግዱ። ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው አሜሪካና ህዝባ። አሜሪካና ህዝቧ ለምሽቱት የትምህርት ሳምንት ተብሎ በሚጠራውና የዩናይትድ ስቴትስን ትምህርት ቤቶች የተመለከቱ የተለያዩ መረጃዎችና ዜናዎች መጽሔት ላይ በቅርቡ በወጣ አንድ ሪፖርት መሰረት በዚህ እየተገባደደ ባለው የአውሮፓውያን 2022 ዩናይትድ ስቴትስ ውስጥ በትምህርት ቤቶች ውስጥ 46 የሚደርሱ ከመሳሪያ ጋር የተያዙ ጥቃቶች ተፈጽመዋል። ብዙ ህይወት ጠፍቷል፣ ብዙዎችም ቆስለዋል። ከዘግናኝ ጥቃቶች ተከትሎም ታዲያ የመሳሪያ ባለቤትነት መብትና የትምህርት ቤቶች ደህንነት ጋር በተያያዘ የሚካሄደው ክርክር እንደገና ተጧጥፎ ቀጥሏል። የአሜሪካ ድምጿ ሊዛ ቮራ ቨርጂኒያ ክፍለ ግዛት ውስጥ የሚኖሩ የተማሪዎች ወላጆችን በጉዳዩ ዙሪያ አነጋግራለች። በትምህርት ቤቶች ውስጥ በመሳሪያ የሚፈጸም ጥቃት የሚቆም አይመስልም፣ ስለ ልጆቻችን ደህንነትም እንፈራለን ነው ያሏት። ቆንጅታየ ለምሽቱ አሜሪካና ህዝቧ እንዲያቀናብረዋለች።
የቨርጂኒያ ነዋሪዋ ጃይሪካ ጃንሰን ሁለት ልጆች አሏቸው። የአንደኛና የሁለተኛ ክፍል ተማሪዎች ናቸው። ባለፈው ግንቦት አጋማሽ በቴክሳስ ዩቫልዲ ከተማ በሚገኘው ሮብ አንደኛ ደረጃ ትምህርት ቤት 19 ተማሪዎችና ሁለት አዋቂዎች በጅምላ አጥቂ ጥይት ስለተገደሉበት ጥቃት የተሰማቸውን እንዲህ ሲሉ ነበር የገለጹት።
19 students, 2 adults.
19 ተማሪዎችና ሁለት አዋቂዎች። ይሄ በቃ ያማል።
ሳንዲፕ ናያክም መዋለ ህፃናት የሚውል አንድ ህፃንና አንድ ደግሞ የአራተኛ ክፍል ተማሪ ልጆች አሏቸው።
ለነዚያ ልጆች ወላጆችና ለማህበረሰቡም ጭምር አዝናለሁ። ለከተማቸው ጭምር ነው የማዝነው። እጸልይላቸዋለሁ። በአሁኑ ሰዓት እኔም በበለጠ የሐዘንና ፍርሃት ስሜት ውስጥ ነው ያለሁት።
ካርሊ ሻርማም ወላጅ ለሆነ ሰው እንዲህ ያለው የጭንቀት ስሜት የማይቀር ነገር ነው ይላሉ። እሳቸውም አንድ መዋለ ህፃናት የገባና አንድ ቤት የሚውል ህፃን ልጅ አሏቸው።
When you have children in school, when you have children in events and things with this type of thing.
ትምህርት ቤት የገቡ ልጆች ላለው ሰው ልጆች በሚገኙበት ቦታ እንደዚህ አይነት ነገር ሲከሰት በጣም ይሰማዋል። ምክንያቱም የነዛ ልጆች ወላጆች ምን አይነት ሀዘን ውስጥ እንዳሉ ስለሚረዳው ነው።
የአራተኛ ክፍልና የመዋለ ህፃናት ተማሪ ልጆች አባት የሆኑት ሳንዲፕ ናያክ ትምህርት ቤት ውስጥ የሚደርስ ጥቃት መባባሱ ከጊዜ ወደ ጊዜ እያስፈራቸው መሆኑን ይናገራሉ።
በየትምህርት ቤቱ በመሳሪያ የሚፈጸመው ጥቃት እንደዚህ ከጊዜ ወደ ጊዜ እየተባባሰ ከሄደ እኔም ትምህርት ቤት የሚውሉት ልጆቼ ደህንነት ያሳስበኛል።
ጃሪካ ጃንሰን የዩቫልዲው ጥቃት ማግስት ልጆቻቸውን ወደ ትምህርት ቤት ሲሸኙ ምን አይነት ስሜት ውስጥ እንደነበሩ ሲገልጹ
The next day, of course, I was very teary, you know, sending them off.
በማግስቱ ከአባታቸው ጋር የትምህርት ቤት አውቶቡሱ ወደሚጠብቅበት ቦታ ስንሸኛቸው በጣም እንባዬ እየመጣብኝ ነበር። ከዚያም በቃ እቅፍ አድርጌ ደህና ዋሉ፣ መልካም ቀን ይሁንላችሁ ብዬ ሸኘኋቸው። አሁን ብቻ አይደለም እኮ እንዲህ አይነት ነገር ሲከሰት ይብሳል እንጂ ሁሌም እንሰጋለን። ልጆቻችን በደህና ይመለሱ ይሆን ወይ ብለን እናስባለን።
አስከትለውም ጥቃቱ እንደተከሰተ ለጊዜው ትልቅ ዜና ተደርጎ ይወራል፣ ከሳምንት በኋላ ግን ማንም የሚያስታውሰው አይመስለኝም በማለት ጀሪካ በምሬት ይናገራሉ። የአራተኛ ክፍል ተማሪው አባት ሳንዲፕ ናያክም ይህን ሐሳብ ይጋራሉ።
ነጻነት በሚነለው በእሴቱ በራሱ ላይ ከልክ ያለፈ ጥቃት እየተፈጸመ ነው። እንደ ማህበረሰብ አንድ ላይ ከተባበርን መፍትሄ መፈለግ አይቀተንም። ህዝቡ አንድ ላይ ሆኖ ለዚህ ነገር መላ እንዲፈልግ የመሪነት ሚና መጫወት ያስፈልጋል።
ችግሩን የሚያስወግድ መላ መፈለግ ከባድ ነገር አይደለም ያሉት የልጆች እናት ጃይሪካ ጃንሰን ቆርጠን ከተነሳን ነገም ልናደርገው እንችላለን ብለዋል።
ወንጅትና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ለምሽቱ የመጨረሻው ያደረግነው ቅንብር ነው የምናልፈው ሴቶችና ቤተሰብ። የአካል ጉዳት ያላሸነፋት ወጣት ስፖርተኛ ታሪክ ነው። በተሽከርካሪው አደጋ ሙሉ በሙሉ እግሮቿን ያጣች ወጣት በስፖርቱ ዘርፍ ውጤት እያስመዘገበች ነው። ምቤት አሌ የተባለችው ይህች ወጣት በኤሮቢክስና በቅርጫት ኳስ ክልሏን በመወከል በተወዳደረችባቸው ውድድሮች ጥሩ ውጤት አስመዝግባለች ስለናለች አስቴር ከስፍራው ባጠናቀረችው በዚህ ቅንብሯ 4460 ከፍታ ያለውን የራስ ዳሸን ተራራን በመሳብ የወጣች ሲሆን ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም በምትለቃቸው ጥንካሬዋን የሚገልጹ ምስሎች ብዙ ተከታታዮችን አፍርታለች ነው የምትለው አስቴር ምስጋናው።
ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አሌ 2 ዓመት ሊሞላት 2 ሳምንት ሲቀራት ነበር በደረሰባት የመኪና አደጋ 2 እግሮቿን እንዳጣች የምትናገረው።
ከብረተኛ ይሁንኩት ገና በጻነት 4 ዓመት ሊሞላ 2 ሳምንት ምናምን ሲቀራይ ከሰፈር 10 ባልጫዋታ እየተጫወትኩ ሳለ መኪና 2 እግሮቼን ገጨ ማለት ነው። እዛው ላይ ነው ኢንተርናሽናል ቁጥጥር ያለው ግሬ ማለት ነው። አጥንቲ ያሚያል ትልቅ የመኪና ነው ምናምን ያሉኝ አላቆምኩ መቋቋም ስላቃተው ከዛው ነው ትግሬን የተቆረጠው ማለት ነው።
ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት
ጨፌ ሄጄ እናቴ ጋር ብቻ ተርኩኝ ዳቦ ገዝቼ እንደገና ሸኘዋት ሲቀጠቀጠኝ አድሮ እንደገና ሸኘኝ። አደራሽ ናት ያደራሽ ልጅቱ ቀጥቅጦኛልና አንድ ነገር ያገኛቸዋል ልጅ ወይ ከዚህ ወይ ከዛች እችን ሲመታታል ማለት ይህን ጨፌ የሚሸጠው ነበር ይመቶ አደርኩ። አሁን ስል እንደገና በ6 ሰዓት ተመጡ ስለወጣ ናን እናት ታማለች እናት ታማለች ስለዚህ ተመጣጣቁ ከልጆች ነው እንጂ ከእናቴ ምንም አያገኘታል። ስልስ መጣ መኪናው ለቀድዶ አገኘ እንደገና ቀድዶ ሳገኝ እንደነቀቁ በቃ ቁራን ተሸክማ ቆየች። ተሸክማ የተሸከመችበት እጇ እንደዚህ ቀጥቀጥቀጥ እንዳለ ከዛ ተነሳ ብዙ ጊዜ እንደደነቀጠች ታመመች ታማም ተይመታች።
እመቤት ከ4 ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ 8ኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። 9ኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ።
ሳይክል ገዝተው እያፈላጠጠው ደግሞ አስተማረ ተጋርቼ ግን ስትሄድ አካል ታድሶ ሳይክል ሰጠ።
እመቤት በዚህ መልኩ 10ኛ ክፍልን አጠናቃለች። ዲፕሎማም ተመረቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች።
አሁን ለቸር ባስኩል ተጫዋች ነኝ። ለክልልም ለብሔራዊ ቡድን ተጫውቻለሁ። 25 ዓመት በታች ሆኜ ያለው ብሔራዊ ቡድን አለውበት። ጥሩ ውጤት አስመዝግበሻል። ባለፈው እንደ ብሔራዊ ቡድን 3ኛ ነው ጣና እንደ ክልላችን ነው ሁሌም ወርቅ እናመጣለን።
ወርቅም ተሽታያለሽ?
አዎ ኮከም ተጫዋች ነኝ ተሸልሜ አውቃለሁ።
መቼ ነው ጀመርሽ?
ዊልቸር ባስኬት ጀመርኩ 2008 አካባቢ ማለት ነው ጀመርኩ እና 5 ጊዜ ተጫውቻለሁ ማለት ነው። ጠዋት 12 ሰዓት ተነስተሽ ከአባይ ማዶ እዚህ መምጣት ታክሲዎችን ደግሞ አይጭኑም አይመችሽም ምናምን ለኛ ቦታ አይሰጡንም እና በጣም ከባድ ነው ቻሌንጅ አለው። ድርሽን ከድርሽ ለምትሄጂ ታክሲ አለ ታክሲ ሌዝም ትላለ። በዛሬ ደግሞ ጨለማ ነው የምትመጭበት እና እዚህ ዛሬ ደግሞ ክፍያ የለውም ምናምን ለራስሽ ፍላጎት እና ስሜት ነው እንጂ የምትጫወቱ ብዙም አይደለም። ብዙ ቻሌንጅ ነው ያለው ግን ቻሌንጅ ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው።
ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም 20,000 ተከታዮች ችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴውን ታጋራለች።
የራስ ዳሽን ተራራ መውጣት 4446 ነው ርቀቱ መሰለኝ ባረሱ ከፍተው ማለት ነው። ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረኝ መውጣት በጣም ከባድ ነውና ደስ ይላል ብቻ።
ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች።
ቲክቶክ ላይ ማርፍ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ደረጃ አርጎ ስለሚያስብ ያንን ነገር ተብሬ ለማውጣት ማለት ነው። የማልሰራው ነገር የለም። ደረጃ ወጣለው፣ ቤት ውስጥ ሰራለው፣ ልብስ አጥባለው፣ በጂም ስፖርቶችን ስሰራ አሳያቸዋለሁ እና ዋናውን ስዋኝ አሳያለሁ። ያንን ነገር ማድርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ ነገር ሰራለው ማለት ነው።
እመቤት አሁን ውስብስብ ችግሮች እንደገጠማት ተናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገደደች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ ባምሮ ጤና ታሟል። እናቷ ግራ በመጋባት ውስጥ እንዳሉ ተናገራለች።
አሁን እኔ ያስቸገረኛል የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ወልቸርም ደግሞ እንደ በጄ እንደዚህ ያሉ ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ። እና ደግሞ የራስ የሆነ ስራ ከፍቼ በኔ ስር ሌላ ተጓዦች ሰራተኞችን ቀጥሬ ብሰራ እንደዛ ማስተባለው እንደዛ
ክብራትና ክብራን አድማጭ ተመልካቾቻችን ለዕለተ ረቡዕ ምሽት ያሰናዳነውን በዚሁ ማብቃታችን ያስተናግድኳችሁ አሉላ ከበደ፣ አቀናባሪዎቹ ኤልያስ አስማርና ተከታታይ ተገኘችው ጽዮን ግርማ፣ እንዲሁም ሲድራክ በምህንድስናው ተሰይሟል። ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም ደናደሩ።